ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
አገር ቤት የሚደረገው ነገር በሙሉ እኔን ያመኛል። እዛ መገኘት ባልችል ቢያንስ ባለሁበት ቦታ ግን ለነሱ ድምፅ ለመሆን፣ ለሚታረዱ ወንድሞቻችን ድምፅ ለመሆን ምንም ማድረግ ስለማንችል እዚህ ስለሆነ እኛ የምንጠብቀው ከእግዚአብሔር ነው። ፍርድ ከእግዚአብሔር ነው።
የሰማችኋት ቤተል ታመን ነው። በትናንትናው ዕለት በዋሽንግተን ዲሲ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምዕመናን ባደረጉት የተቃውሞ ሰልፍ ላይ ያገኘናት ወጣት ናት። የሌሎች ተሳታፊዎች ሀሳብ የታከለበት መሰናዶ ቆየት ብሎ ይደመጣል፣ ይታያል። ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የውስጥ አሰራር ውስጥ ታይቷል የተባለን መንግስታዊ ጣልቃ ገብነት ለመቃወም የተጠራ ሰላማዊ ሰልፍ በትናንትናው ዕለት በዋሽንግተን ዲሲ ተካሂዷል። ቁጥሩ የበዛ ተሳታፊ በታየበት ትዕይንተ ህዝብ ላይ ካገኘናቸው ትውልደ ኢትዮጵያውያን መካከል የተወሰኑትን ሀሳብ ቀንጭበን እናስደምጣችሁ።
ስሜ መላከ ሳህል ሙሉጌታ እባላለሁ። የመካነ ሰማት ቅድስት አርሴማ ቤተክርስቲያን አስተዳዳሪ ነኝ። ከዛ ባሻገር በሀገረ ስብከቱ ውስጥ የስራ ኃላፊነት ድርሻ ያለኝ ነኝ። ሌላው ከዚህ በዚህ ግብረ ኃይል በጊዜ አስተባባሪ ጊዜ ውስጥ በዋና ጸሐፊነት እያገለገልኩ ያለሁኝ ነኝ። እንግዲህ የዛሬው ትዕይንተ ህዝብ የተዘጋጀበት አብይ ምክንያት ምንድን ነው? በኢትዮጵያ ውስጥ የኢትዮጵያ መሰረትና ዋልታ የሆነች የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዛሬ ልትበታተን በዝግጅት ላይ በሰፊው እየተሰራባት ስለሆነ ይህ አይነቱ አካሄድ ኢትዮጵያን የሚበትን ሀገር የሚያጠፋ ቤተክርስቲያንን የሚያጠፋ ቀኖና ቤተክርስቲያንን የሚያፈርስ ዶግማ ቤተክርስቲያንን የሚንድ በመሆኑ ይህንን በመቃወም ነው የወጣ ነው።
ጣልቃ አትግቡብን። ይሄ እኔንም ከሮት የሚሰሙ ከሆነ መንግስቱ የሚሰማው ከሆነ ኤትኒክ ፌዴራሊዝም ለእርሶ መንግስትም አልበጀ። እንኳን ኤትኒክ ሲኖዶስ ሊያቋቁሙልን አልበጀም። የኤትኒክ ፌዴራሊዝም ደም ሲያፋስሰን ነው የኖረ። ስለዚህ የኤትኒክ ሲኖዶስ ይኸው ጀምሯል፣ ደም እያፋሰሱን ናቸው። እባክዎ የሚፈሰውን ደም ስለ እግዚአብሔር ብለው ያስቁሙ።
አመላከ ጽዮን ቀሲስ በላቸው ወርቁ እባላለሁኝ። እኔ አሁን አገልግሎት የምሰጠው በዚህ በሜሪላንድ ግዛት ሐመረ ብርሃን መጥምቁ ቅዱስ ዮሐንስ ቤተ ክርስቲያን አስተዳዳሪ ነኝ። የቤተ ክርስቲያኑ ዛሬ ብቻ የሚቆም አይደለም። በቤተ ክርስቲያን ከነገ ጀምሮ ነነዌ ጾም አለ። የነነዌ ሕዝብ ጥቁር ማቅ ለብሶ ነው ወደ እግዚአብሔር የጮኸው። ያንን ድምፅ ነው የሰማው እግዚአብሔር። በዚህ በሶስቱ ሲኖዶሱ ያወጀው የሰጠው በቤተ ክርስቲያናችን ሰዓት ጠብቀን ደወል እየደወልን ምህላችንን ጸሎታችንን ወደ እግዚአብሔር እናቀርባለን። በዚህ መልስ ካላገኘ ደግሞ እንደተባለው የካቲት 5 ቀን ከፍተኛ የሆነ በዓለም ላይ ጭምር በዚሁ ድምፃችን እናሰማለን።
ቱ ይሰውራና በምህረቱ በእንተ ማርያም ወላድ
ያድነነ ምህረቱ ይሰውረነ በምህረቱ በእንተ ማርያም ወላድ ያድነነ።
ስሜ ቤተል ታመነ እባላለሁ። የመጣሁት ከፊላደልፊያ ፔንስልቬኒያ ነው። ሀገር ቤት የሚደረገው ነገር በሙሉ እኔን ያመኛል። እዛ መገኘት ባልችል ቢያንስ ባለሁበት ቦታ ግን ለእነሱ ድምፅ ለመሆን፣ ለሚታረዱ ወንድሞቻችን ድምፅ ለመሆን ምንም ማድረግ ስለማንችል እዚህ ስለሆነ እኛ የምንጠብቀው ከእግዚአብሔር ነው። ፍርድ ከእግዚአብሔር ነው። እግዚአብሔር ዝምታው ያስፈራል። መንግስት ማወቅ ያለበት እግዚአብሔር ዝም ሲል ያስፈራል። እና ከዚህ በፊት የነበሩትንም አይተናቸዋል። አሁንም እግዚአብሔር መልስ እንዳለው ደግሞ እናምናለን። ያንን ስሜታችንን በቃላት ለመግለጽ ግን አይ ቲንክ ትንሽ የሚከብድ ይመስለኛል።
ስለዚህ ለዘላለም አሜን።
ልጅነት እስከ ዕውቀት የሰራነውን ኃጢአታችንን በደላችንን ሁሉ ይቅር ይለን ዘንድ እግዚኦ መሐረነ ክርስቶስ አሰራለት ጊዜ እንበል።
ይህ በእንዲህ ያለ የኢትዮጵያ መንግስት በትናንትናው ዕለት ባወጣው መግለጫ ከሰሞኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች መካከል የተፈጠረው መለያየት ሰላማዊ በሆነ መንገድ በውስጣዊ አሰራር መፈታት እንዳለበት መንግስት ያምናል ሲል አስታውቋል። በመንግስት ኮሚኒኬሽን አገልግሎት ገጽ ላይ በወጣው መግለጫ የኢትዮጵያ መንግስት አማኞች ችግሩን ከመወሰብሰብና ሌሎች አካላት መጠቀሚያ ከመሆን በመታቀብ ገንቢ ሚና መጫወት ይገባቸዋል ያለ ሲሆን ችግሩን ለማባባስ በህዝቦች መካከል ግጭት ለመፍጠር ብሎም ሀገርን ወደ ፈተና ለማስገባት በሚጥሩ አካላት ላይ መንግስት የህግ ማስከበር ስራውን እንደሚሰራም አስታውቋል። አድማጮች፣ የዚህ ጉዳይ ዝርዝር ዘገባ ከምሽቱ 3 ሰዓት ጀምሮ በሚደመጠው ስርጭታችን ይቀርባል። አሁን ወደ ቀጣዩ ዝግጅት እንሻገራለን። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ታቸር ዝናቡ የካንሰር መድኃኒቶች ተመራማሪ ስትሆን በቅርቡ በቤልጅየም መንግስት የጥናት መደገፊያ አግኝታለች። ታቸር በዋናነት ትኩረቷን በህፃናት የደም ካንሰር ላይ በማድረግ መድኃኒት የተላመዱ የካንሰር አይነቶችን ታጠናለች። ከኤደን ገረመው ጋር ስለ ምርምሩ ይዘት እንዲሁም ደግሞ በኢትዮጵያ ስላለው የህፃናት ካንሰር ህክምና በተመለከተ ቆይታ አድርገዋል። ቀጥሎ ይቀርባል።
በጣም ነው የማመሰግነው ስላገኘሁሽ፣ ደስ ብሎኛል። እስቲ ሙያሽን ማንነትሽን ለተመልካቾቻችን አስተዋውቂልን ከዛን ጀምር።
እሺ፣ ታቸር ዝናቡ እባላለሁኝ። በሙያ ፋርማሲስት ነኝ። አሁን ደግሞ የዶክትሬት ተማሪ ነኝ። ሁለተኛ ዓመት የዶክትሬት ተማሪ ነኝ። ከህፃናት ካንሰር ጋር የተገናኘ ጥናት እያካሄድኩኝ ነው።
ምናልባት ግን ብዙ ሰዎች ሊጠይቁ የሚችሉት ነገር ስለሆነ እንደ መንደርደሪያም እንዲሆንን ታቸር እንዴት ነው የመጣ?
ያ ታቸር እንግዲህ በህፃንነቴ የወጣልኝ ስም ነው እና ቤተሰባችን ውስጥ ቅርብ የሆነ የአባቴ ጓደኛ እንደ ማርጋሬት ታቸር፣ እንደ ጠቅላይ ሚኒስትር ወይ እንግሊዝ ጠቅላይ ሚኒስትር ጠንካራና ጎበዝ ሴት የምትሆኝ ይመስለኛል ይል ነበረ እና ከዛ ጋር በተገናኘ የተሰጠኝ ስም ነው። ከዛም በኋላ አባቴ በእሷ ምሳሌ አድርጎ የጠራኝ ነበረ። ከእሱ ጋር በተገናኘ ታቸር ተብያለሁኝ።
መልካም። እሺ፣ እንግዲህ በህፃናት ካንሰር ዙሪያ በተለይም ደግሞ የኪሞ መድኃኒቶችን በሚቋቋሙ ካንሰሮች ዙሪያ ነው የምትሰሪው እና እስኪ ጥቂት ስለ ስራሽ እያሁን ስላለሽበት ምርምር ይዘት ንገሪኝ።
እሺ፣ አዎ፣ እንዳልሽው አንቺ እኔ የማጠናው የህፃናት ካንሰር እና ኬሞ መቋቋም ወይም መድኃኒት የሚቋቋሙ ካንሰሮች ላይ ነው የማጠናው። የህፃናት ካንሰር በፓርቲኩላርሊ ደግሞ የህፃናት የደም ካንሰር ላይ ነው ጥናቱ። የደም ካንሰር ህፃናትን የሚያጠቃ የመጀመሪያው የካንሰር አይነት ነው እና ብዙዎቹ የደም ካንሰሮች ህፃናት ላይ የሚፈጠሩት ብዙ ጊዜ በመድኃኒት የመዳን ቻንስ ያላቸውም የካንሰር አይነቶች አሉ። ግን ከዛ ውጭ የህፃናት የደም ካንሰር ውስጥ ደግሞ በጣም አደገኛ እና ከመድኃኒታም በዚህ ሰዓት መድኃኒት የሌላቸው የካንሰር አይነቶች አሉ። ስለዚህ እነዛ ካንሰሮች ላይ ነው ማጠናው። እንዴት እነዛ ካንሰሮች ለመድኃኒት መቋቋም እንዴት እንደሚችሉ እና ደግሞ በካንሰር ህዋሳት ውስጥ ያሉ ሞለኪውሎች እንዴት ካንሰሩን እንደሚያመጡ ላይ የሚያተኩር ጥናት ነው የምሰራው። ሌላው በተጨማሪ ደግሞ እነዚህን ካንሰሮች እንዴት በመድኃኒት በአዳዲስ መድኃኒቶች እንዴት ማከም እንደምንችል የአዲስ መድኃኒት ፍለጋ ላይ ነው የምሰራው ማለት ነው።
ምናልባት እንግዲህ ግልጽ እንዲሆን ያህል ብዙ ጊዜ ካንሰር ሲባል የተለመደው በአዋቂዎች ላይ ነው። ህጻናት እንደሚይዛቸው ራሱ የማያውቁ ብዙ ሰዎች ይኖራሉ እና የህፃናት ካንሰር ከአዋቂዎች ካንሰር በምን ይለያል? እንዴትስ ሊታወቅ ይችላል?
አዎ፣ አንቺ እንዳልሽው በጣም ብዙ በሚዲያ ላይም የምንሰማው ስለ አዋቂዎች ካንሰር ነው። ግን የህፃናት ካንሰር በህፃናት ላይም ይከሰታል። ለምሳሌ እኔ የማጠናው ካንሰር በጣም ህጻናቶችን የሚያጠቃ ነው። ከእድሜያቸው እስከ አንድ ዓመት ድረስ ያሉ ህጻናትን ነው የሚያጠቃው። እንደውም አንዳንዶቹ ከካንሰሩ ጋር አብረው ይወለዳሉ። ስለዚህ ህጻናት ላይም በጣም በኃይለኛ መልኩ የሚያጠቁ ካንሰሮች አሉ። ያንቺን ጥያቄ ለመመለስ ከአዋቂ ካንሰሮች ጋር በጣም ብዙ የሚለያያቸው ነገሮች አሉ። አንደኛ ህጻናት ላይ ብዙ ጊዜ የምናየው የደም ካንሰር፣ የጭንቅላት ካንሰር አይነቶችን ነው። ሁለተኛ ነገር ደግሞ ብዙ ጊዜ በአጠቃላይ ካንሰር መምጫውን ባናቀውም በአዋቂዎች ላይ ያሉ ካንሰሮች ግን ከየኑሮ ዘይቤ ጋር የተገናኙ የመምጫ መንገዶች አሏቸው። ለምሳሌ ሲጋራ ከማጨስ ሊሆን ይችላል፣ መጠጥ ከመጠጣት አብዝቶ ሊሆን ይችላል፣ ወይም ደግሞ አላስፈላጊ ውፍረት ጋር የተገናኙ የካንሰር አይነቶች አሉ። ህጻናት ላይ ግን ምንም አይነት ምክንያቱ አይታወቅም። ብዙ ጊዜ ጄኔቲካል በዘር የሚተላለፍ ሊሆን ይችላል። ከዛ ውጭ ግን ይሄ ነው ተብሎ አመጣጡ አይታወቅም።
በአሁን ሰዓት ያለው የህጻናት የካንሰር ከመድኃኒትም ጋር ሊሆን ይችላል ከህክምናው ጋር ተያይዞ ያለው የምርምር ደረጃ ምን ይመስላል?
እንግዲህ በዓለም አቀፍ ደረጃ እኔ ባለሁበትም ሀገር በአውሮፓም በአሜሪካ ብዙ የካንሰር ጥናቶች ይካሄዳሉ። ብዙ ተቋሞች ስለ ካንሰር ያጠናሉ። ስለዚህ በተለያየ ደረጃ የካንሰር ጥናቶች ይደረጋሉ። የመጀመሪያው ካንሰር እንዴት ሊመጣ ቻለ የሚለውን ከመሰረቱ የማጥናት ስራዎች ይካሄዳሉ። ሌሎች ደግሞ እንዴት መድኃኒት እናገኝላቸዋለን ነው። በድሮ ጊዜ ወይም አሁን የምንጠቀምባቸው የካንሰር መድኃኒቶች ወይም ኬሞቴራፒቲክስ የምንላቸው በአጠቃላይ ሁሉንም ሴሎች ወይም ህዋሳቶችን የሚገሉ ናቸው። ስለዚህ አንዳንድ ጊዜ እንደውም እነሱን ስንጠቀም ለማከም በሽተኛው በእነሱ ምክንያት ሊሞት ይችላል። ምክንያቱም በጣም ኃይለኛ ስለሆኑ ማለት ነው። አሁን ያሉት ጥናቶች ግን እንደዚህ አይነት መድኃኒቶች ከመጠቀም የተለየ የካንሰሩን ህዋስ ወይም የካንሰሩን ሴል ብቻ ታርጌት የሚያደርጉ ወይም እሱን ኢላማ ያደረጉ መድኃኒቶች ወደ መፈብረክ ላይ ደረጃ ደርሷል። ስለዚህ እነዚህ አይነት መድኃኒቶች ለታካሚውም የተሻሉ ናቸው ከበፊቱ ኬሞቴራፒቲክስ።
በኢትዮጵያ ያለውን የካንሰር ህክምና አሰጣጥ እና ሁኔታ እንዴት ታየዋለሽ? በተለይም ደግሞ ስለ መድኃኒት አቅርቦትም ደግሞ አያይዘሽ ብታወሪኝ ደስ ይለኛል።
የካንሰር ህክምና በኢትዮጵያ በጣም ብዙ ተግዳሮቶች አሉበት። ለምሳሌ በአጠቃላይ የካንሰር ሬጅስትሪ ኢትዮጵያ ውስጥ የለም እኔ እስከማውቀው ድረስ። እኔ ባለኝ መረጃ የአዲስ አበባ ከተማ ፖፑሌሽን ቤዝድ ካንሰር ሬጅስትሪ እንዳለው አውቃለሁ። ከዛ ውጭ ደግሞ በሆስፒታል ደረጃ አዳማ ሆስፒታል አዳማ ውስጥ እንዳለ አውቃለሁ። ስለዚህ
ምዝገባ ማለት ነው የህሙማን ምዝገባ።
ስለዚህ አገር አቀፍ የካንሰር በሽተኞችን ምዝገባ በጣም አስፈላጊ ነው። ተጨማሪ ደግሞ በጣም ዋናና ወሳኙ የካንሰር መድኃኒት እጥረት ነው። የካንሰር መድኃኒት በኢትዮጵያ ውስጥ ማግኘት በጣም ከባድ ነው። በጣም ብዙ መድኃኒቶች ባለማግኘታቸው በሽተኞች ህይወታቸው ያልፋል። ከዛም በተጨማሪ ወደ ህጻናት ካንሰር ስንመጣ ደግሞ ቅድም መግቢያ ላይ እንዳወራሁት የህጻናት ካንሰር ብዙ ፐርሰንት የመዳን አቅም አለው። ግን እነዛ ራሱ መዳን የሚችሉት የህጻናት ካንሰር አይነቶች የተጠቁ የኢትዮጵያ ህጻናት የመዳን ቻንሳቸው በጣም ዝቅተኛ ነው። ምክንያቱም የመድኃኒት እጥረት አለ።
ለህጻናት በተለየ ሁኔታ መደረግ አለባቸው የምትያቸው እንክብካቤዎች ምንድን ናቸው? በተለይም ካንሰር ላለባቸው ህጻናት
በጣም ብዙ እንክብካቤዎች ያስፈልጋሉ። ቅድም እንዳልኩሽ የካንሰር ህጻናት ላይ ካንሰር ለካንሰር የምንሰጣቸው መድኃኒቶች በጣም ኃይለኞች ናቸው። ስለዚህ የሰውነትን የማዳከም ችሎታቸው በጣም ከፍተኛ ነው። ስለዚህ በዚህ ምክንያት በጣም በኢንፌክሽን ይጎዳሉ። ስለዚህ በጣም በንጽህና ነው መያዝ ያለባቸው። ሁለተኛ ነገር ደግሞ የምግብ አሰጣጣችንም የተለየ መሆን አለበት ለነዚህ ህጻናት። ስለዚህ ብዙ የሚደረጉ ነገሮች አሉ እነሱን ሰፖርት ለማድረግ።
የመድኃኒት ስርጭትን በተመለከተ በተለይ ደግሞ የህጻናት መድኃኒት አቅርቦትን በተመለከተ መደረግ አለባቸው የምትያቸው ነገሮች ምንድን ናቸው?
አጠቃላይ የመድኃኒት አቅርቦት ችግር በኢትዮጵያ በጣም ከፍተኛ ነው። እንኳን አይደለም የካንሰር መድኃኒቶች አይደሉም፣ በማህበረሰብ ውስጥ በጣም ጥቅም ያላቸው ብዙ ሰዎች የሚጠቀሙባቸው መድኃኒቶች ራሱ አቅርቦት ችግር አለ እና የህፃናትን ካንሰር ደግሞ ትንሽ ለየት የሚያደርገው የህፃናት ካንሰር የተገኘባቸው ታካሚዎች ወዲያው መታከም አለባቸው። በአጭር ጊዜ ውስጥ ጊዜ የሚሰጥ አይደለም። ስለዚህ በዛ ጊዜ ውስጥ ካልታከሙ በጣም አደገኛ ነው። ያው እንደ አይ ቲንክ ይህንን እንደ መንግስት በጣም ብዙ እንቅስቃሴ መደረግ አለበት። አቅራቢዎችን በማበረታታት ሊሆን ይችላል፣ በተለያዩ መንገዶች መድኃኒቶች ወደ አገር ውስጥ እንዲገቡ ብዙ ማበረታቻ መደረግ አለበት ባይ ነኝ። ግን በአጠቃላይ በጣም ችግር አለ የካንሰር መድኃኒት አቅርቦት ላይ።
ጋቢና ቪኦኤ ይቀጥላል ከአሜሪካ ድምፅ። በመቀጠል ደግሞ ኬኔዲ አባተ አጫጭር ስፖርታዊ ዜናዎችን ያቀርብልናል።
አዳማ ከተማ አስተናጋጅነት ሊቀጥል የነበረው የቤትኪንግ ኢትዮጵያ ፕሪሚየር ሊግ ውድድር ወደ ሌላ ከተማ እንዲዛወር ተወስኗል። ኢትዮጵያ በቻን የአፍሪካ ዋንጫ ውድድር ላይ በመታደርገው ተሳትፎ ምክንያት ተቋርጦ የቆየው የ2015 ቤትኪንግ የኢትዮጵያ ፕሪሚየር ሊግ ከጥር 27 ጀምሮ በአዳማ ከተማ አስተናጋጅነት እንደሚቀጥል ተገልጾ የነበረ ቢሆንም የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ስራ አመራር ቦርድ ውድድሩ እንዲራዘም አድርጎ ትናንት ጥር 28 2015 ዓ.ም ባደረገው አስቸኳይ ስብሰባ ውድድሩ የሚቀጥልበት ከተማ ለመቀየር ውሳኔ ማሳለፉን አስታውቋል። በዚህ መሰረት ውድድሩን በድሬዳዋ ወይም በባህር ዳር ከተማ ለማከናወን ዛሬ ሰኞ ጥር 29 ሜዳዎቹን የሚገመግም ከቦርዱ እንዲሁም ከውድድርና ስነ ስርዓት ኮሚቴው የተውጣጣ ቡድን እንደሚልክ፣ ማክሰኞ ጥር 30 ደግሞ ከሁለቱ ከተሞች ስታዲየሞች መካከል የተመረጠውን ሜዳ በተመለከተ ውሳኔ እንደሚያሳልፍ ቦርዱ በማህበራዊ የትስስር ገጹ ያወጣው መረጃ ያመለክታል። የሊጉ ውድድር የፊታችን ቅዳሜ የካቲት 2015 ዓመተ ምህረት የሚጀምር መሆኑን የፕሪሚየር ሊግ አክሲዮን ማህበር ስራ አመራር ቦርድ አመልክቷል። ይሁን እንጂ የውድድር ቦታው ስለተቀየረበት ምክንያት አልገለጸም። እኛም ከኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ተጨማሪ መረጃ ለማግኘት ብንሞክርም የማህበሩ አመራሮች አስተያየት ሊሰጡን ፈቃደኛ ባለመሆናቸው አልተሳካም። የፕሪሚየር ሊግ አክሲዮን ማህበሩን ውሳኔ ተከትሎ ውድድሩ በባህር ዳር አሊያም በድሬዳዋ የፊታችን ቅዳሜ ቅዱስ ጊዮርጊስ ከኢትዮጵያ ቡና ጋር በሚያደርጉት የ12ኛ ሳምንት ተስተካካይ ጨዋታ ይቀጥላል ተብሎ ይጠበቃል። ቅዳሜ ዕለት ወደ ጉድሰን ፓርክ አቅንቶ በወራጅ ቀጠና ላይ የሚገኘውን ኤቨርተንን የገጠመው አርሰናል 1-0 በሆነ ውጤት ተሸንፏል። በዚህም የ2022-23 የፕሪሚየር ሊግ ውድድር ከተጀመረ በኋላ ሁለተኛ ሽንፈቱን ነው አርሰናል ያስተናገደው። ከሊጉ ላለመውረድ እየታገለ ለሚገኘው ኤቨርተን ብቸኛዋን የማሸነፊያ ጎል ታርኮውስኪ በ60ኛው ደቂቃ ላይ አስቆጥሯል። በውጤት መራቅ ምክንያት ፍራንክ ላምፓርድን አሰናብቶ የቀድሞውን የበርንዳይ አሰልጣኝ ከሳምንት በፊት የቀጠረው ኤቨርተን ከ 11 ጨዋታዎች በኋላ በአዲስ አሰልጣኝ እየተመራ የመጀመሪያውን ድል ነው በሊጉ መሪ ላይ የተጎናጸፈው። ውጤቱ አንድ ተስተካካይ ጨዋታ እየቀረው ሊጉን በአምስት ነጥብ የሚመራውን አርሰናልን ጭንቀት ውስጥ ከቶ የነበረ ቢሆንም ተከታዩ ማንቸስተር ሲቲ በአርሰናል ሽንፈት የተፈጠረለትን እድል በመጠቀም ልዩነቱን ማጥበብ አልቻለም። ሲቲም በቶተናም በተመሳሳይ 1-0 በመሸነፍ ልዩነቱ ባለበት መቀጠል ችሏል። ለቶተናም ብቸኛዋን የማሸነፊያ ግብ ያስቆጠረው ሃሪኬን በዚች ግብ በክለቡ አዲስ ክብረ ወሰን መያዝ ችሏል። ግቧ ለክለቡ ያስቆጠራት 267ኛ ግብ ሆና የተመዘገበች ሲሆን በዚህም የምንጊዜም የቶተናም ከፍተኛ ግብ አግቢነት ክብረ ወሰንን ከጃሚ ግሬቭስ ተረክቧል። በሌሎች የሊጉ ጨዋታዎች ማንቸስተር ዩናይትድ በሜዳው ክሪስታል ፓላስን 2-1 በመርታት ከነበረበት የአራተኝነት ደረጃ በአንድ ከፍ ብሎ ሶስተኛ ደረጃ ላይ ተቀምጧል። የጨዋታውን የመጀመሪያ 45 ደቂቃ በፍጹም የበላይነት ያጠናቀቀው ዩናይትድ በሁለተኛው አጋማሽ 70ኛው ደቂቃ ደቂቃ ላይ አማካዩ ካዘሚሮ በቀይ ካርድ ከሜዳ መውጣቱን ተከትሎ በፓላስ ቢፈተንም ጎብኚዎቹ ከአንድ ግብ በላይ ማስቆጠር አልቻሉም። በዚህም የመጨረሻዎቹን 20 ደቂቃዎች በ10 ተጫዋቾች የጨረሱት ዩናይትዶች ወሳኝ 3 ነጥብ ይዘው መውጣት ችለዋል። ሶስተኛ ደረጃ ላይ የነበረው ኒውካስል ዩናይትድ ከዌስትሃም ዩናይትድ ጋር 1-1 በሆነ አቻ ውጤት በመለያየት ወደ አራተኝነት ዝቅ ብሏል። በውጤት ቀውስ ውስጥ የሚገኘው ሊቨርፑል ደግሞ በወልቭስ 3-0 ተሸንፎ 10ኛ ደረጃ ላይ ይገኛል። ከፉልሃም ጋር ያለምንም ግብ በአቻ ውጤት የተለያየው ቼልሲ ደግሞ 9ኛ ደረጃ ላይ ነው። በስፔን ላሊጋ ሲቪያን 3-0 ያሸነፈው ባርሴሎና ከተከታዩ ሪያል ማድሪድ ጋር ያለውን የነጥብ ልዩነት ወደ 8 ከፍ አድርጓል። በፋይናንስ ቀውስ ውስጥ የሚገኘውና ባለፈው የውድድር አመት ከሪያል ማድሪድ በሰፊ የነጥብ ልዩነት ተበልጦ ላሊጋውን በሁለተኝነት ያጠናቀቀው ባርሴሎና ዘንድሮ ወደ ቀድሞ አቋሙ በመመለስ ላይ ያለ ይመስላል። ባርሳ ትናንት በ20ኛ ሳምንት የላሊጋ ውድድር ከሲቪያ ጋር ያደረገውን ጨዋታ አልባ፣ ጋቪና ራፊና በሁለተኛው የጨዋታ አጋማሽ ቆጠሯቸው ግቦች ከጨዋታ በልጫ ጋር ማሸነፍ ችሏል። ሪያል ማድሪድ ደግሞ በማዮርካ 1-0 ሽንፈት ገጥሞታል። ውጤቱን ተከትሎም ባርሳ ሊጉን በ53 ነጥብ ሲመራ ማድሪድ በ8 ነጥብ ዝቅ ብሎ በ45 ነጥብ ይከተላል። ሶስተኛ ደረጃ ላይ የሚገኘው ሪያል ሶሲዳድም በሪያል ቫላዶሊድ በመሸነፍ ከመሪዎቹ ጋር ያለውን ልዩነት ማጥበብ ሳይችል ቀርቷል። በጣሊያን ሴሪያ ደግሞ ናፖሊን የሚያስቆመው አልተገኘም። ትናንት ስፔዚያን 3-0 ያሸነፈው ናፖሊ ሊጉን በ13 ነጥብ ልዩነት በ56 ነጥብ እየመራ ይገኛል። ተከታዩ ኢንተር ሚላን ደግሞ ከኤሲ ሚላን ጋር ያደረገውን የደርቢ ጨዋታ 1-0 በሆነ ጠባብ ውጤት አሸንፎ በ43 ነጥብ በሁለተኝነት ይከተላል። የአምናው ሻምፒዮን ኤሲ ሚላን በ38 ነጥብ 6ኛ ደረጃ ላይ ነው። በመጨረሻም የማንቸስተር ዩናይትድ አጥቂ ሜሰን ግሪንዊድ የተከሰሰበት የወንጀል ክሶች በሙሉ እንዲቋረጡ ተደርጓል ሲሉ ፖሊስና አቃቢያን ሕጎች ሐሙስ ዕለት በሰጡት መግለጫ አስታውቀዋል። ካሁን በኋላ ያስገድዶ መድፈርና የጾታዊ ጥቃት ሙከራ ክስ እንደማይመሰረትበትም ገልጸዋል። እንደ አውሮፓውያኑ በጥር 2022 ያስገድዶ መድፈር ሙከራ አድርጓል ተብሎ በቁጥጥር ስር ውሎ ምርመራ የተጀመረበት ግሪንዊድ በጥቅምት ወር በይፋ ክስ ተመስርቶበት ጉዳዩን ሲከታተል ቆይቷል። ከዚሁ ጋር በተያያዘ በማንቸስተር ዩናይትድም ታግዶ ነው የቆየው። ቁልፍ ምስክሮች ከጉዳዩ መውጣታቸውንና አዳዲስ ወንጀሉን የሚያስረዱ ማስረጃዎች ማግኘት አለመቻሉን ጠቅሶ ክሱን ማቋረጡን አቃቤ ሕግ ቢያስታውቅም የተጫዋቹ ክለብ ዩናይትድ በበኩሉ በግሪንዊድ ጉዳይ ላይ ቀጣይ ውሳኔ ከመስጠቱ በፊት የራሱን ሂደት እንደሚያካሂድ አስታውቋል። ሂደቱ እስኪጠናቀቅ ድረስ ምንም አይነት አስተያየት አንሰጥም ሲልም ክለቡ ባወጣው አጭር መግለጫ ይፋ አድርጓል። የክስ ሂደቱ መቋረጡን ተከትሎ የ21 ዓመቱ ተስፈኛ አጥቂ ግሪንዊድ በሰጠው መግለጫ ይህ ጉዳይ በማለቁ አሁን እፎይታ ተሰምቶኛል፣ እናም ቤተሰቦቼን፣ የምወዳቸውን ሰዎችና ጓደኞቼን ላደረጉልኝ ድጋፍ ላመሰግናቸው እወዳለሁ። በዚህ ጊዜ ምንም ሌላ ተጨማሪ አስተያየት አይኖረኝም ብሏል። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አመሰግናለሁ። ለምሽቱ ወደ ያዝንላችሁ የመጨረሻ መሰናዶ እንሄዳለን። ሰዋሰው የኢትዮጵያ ሙዚቃ ስርጭትን ለማዘመን በቅርቡ ስራ የጀመረ አገልግሎት ነው። ስለ አገልግሎቱ ጥንስስና የወደፊት እቅዶች ለማወቅ በሰዋሰው መልቲሚዲያ የሙዚቃ ክፍል ኃላፊ የሆነው ሀብቱ ነጋሽን ከጥቂት ሳምንታት በፊት በስልክ መስመር አግኝተነዋል። በመቀጠል ይቀርባል።
የተቋቋመበት አላማ ክሬቲቭ ኪንግደም የሚባል ፕሮጀክት ስር የሆነ ክሬቲቪቲን ሪዋርድ ለማድረግ ኢትዮጵያ ውስጥ ያለውን ወጣቱን ጀኔሬሽን ኢምፓወር ለማድረግ የመጣ ካምፓኒ ነው። በሙዚቃ ከጀመረ እንጂ ብዙ ፕሮፌሽኖች ውስጥ የሚገባ ክሬዲቪቲ ሪዋርድ ለማድረግ የመጣ ትልቅ ድርጅት ነው ማለት ነው።
አሁን ስራችሁን የጀመራችሁት በሙዚቃው ዘርፍ ነው። አገልግሎታችሁ የኢትዮጵያን ሙዚቃ ስርጭት ሆነ ህትመት በማዘመን ረገድ የሚያመጣው አዲስ ነገር ምንድን ነው?
መጀመሪያ በሙዚቃን የጀመርንበት ምክንያት ሀሳብ እንደ ዜማ ሲተላለፍ ከምንም ነገር በላይ ፓወርፉል ስለሆነ ሰውን ፓወር ካለብን ከሙዚቃውን ጀመር ብለን ነው። የተጎዳ ኢንዱስትሪ ስለሆነ ከዛን ጀምር ብለን አስበን የጀመርነው። ከዚህ በፊት የነበረውን የሙዚቃ ኢንዱስትሪ ደግሞ ታውቁታላችሁ፣ ኦልሞስት የለም በሚባል ደረጃ ያለን የሙዚቃ ኢንዱስትሪ ለማንቀሳቀስ ዩቱብ ቻናል ዲፔንደንት የሆነውን የሙዚቃን ኢንዱስትሪ ከዛ ጥገኝነት አላቆ በራሱ ችሎ እንዲቆም ለማድረግ የመጣ ተፋሪ ለሰራ ሰው ሁሉ ሪዋርድ የሚያደርግ ሙዚቃ ውስጥ ያለውን ክሬቲቪቲን የሚያከብር እና ለዛም ደግሞ ዋጋ ያወጣል ብሎ ለነቅሰሰ የመጣ ነው።
እርስዎም እንደሚያውቁት የሙዚቃው ኢንዱስትሪ የራሱ የሆነ ተግዳሮት ያሉት የህትመት ጉዳዮችም ከአንደኛው መብት ከአንደኛው ጋር ስለሚገናኙ ያን የማሳመን ሂደቱ ምን ይመስል ነበረ?
ማሳመኑ ቀላል ነበር። ምክንያቱም አርቲስቶቹ በዚህ ሰዓት የሚፈልጉት ነገር በሚፈልጉት ሰዓት ስላገኙት ኦልሞስት ሁሉም ተዳክሞ ተስፋ ቆርጦ የነበረበት ሰዓት የመጣ ካምፓኒ ስለሆነ ለማሳመኑ ብዙ አልወሰደብንም። እነሱም አንደርስታንድ ሳያደርጉ ስለነበር እና ይህንን ሲጠብቁ ስለነበረ ሁሌም አዲስ ነገር ሲመጣ የሚያጋጥመው ሬዚስታንስ ይኖራል፣ ግን ብዙም አልወሰደብንም። የምንሰራበት መንገድ ደግሞ ሙሉ ለሙሉ ደስተን ነው እየሰራን ያለነው። ነግስ ነው።
ከየትኞቹ የሙዚቃ ሰዎች ጋር አሁን ውሎችን ተፈራርማችኋል? ያው ሁሉንም መጥቀስ ባንችልም እንደው አበይት የሚባሉትን ለመጠቃቀስ ያክል
አስተማማኝ ፐርሰንት የሚደርሱ ኢትዮጵያውያን አርቲስቶች ጋር ተፈራርመናል። ሙዚቃ ኢንዱስትሪ ያሉት ጋር ሁሉንም ጋር ለመስራት ነው የመጣ ነው። ብር ሙዚቃ እስከሆነ ድረስ ከሁሉም ጋር ለመስራት ነው። ምሳሌ መጥቀስ ካስፈለገም እንግዲህ ከቴዲ አፍሮ ጀምሮ አብነት አለ፣ አብነት አጎናፍር እያሉ ይቀጥላሉ። ብዙ ናቸው። ከወጣቶቹ ከንጋፋዎችም አሉ ማለት ነው።
ይሄ አገልግሎት ለሙዚቀኞቹ ፋይዳ እንደሚኖረው ነግረውናል። ለአድማጩስ፣ ለኢትዮጵያ ሙዚቃ አፍቃሪያን የሚተወው መልካም ነገር ምንድን ነው?
በውጪ ስፖቲፋይ የሚባል እናንተ ሀገር ስፖቲፋይ የሚባል ሙዚቃ የሚያገኝበት የፈለጉትን ሙዚቃ ያለ ሊሚት የሚያገኝበት ፕላትፎርም አለ። ኢትዮጵያ ውስጥ ደግሞ እንደዚህ አይነት ነገር የለም። አሁን ሙዚቃ እየወጣ ያለው በዩቲዩብ ነው። ዩቲዩብ ደግሞ አክሰብና አክሰብል አይደለም፣ ያው አጠራጣሪ ነው። የእኛ ፕላትፎርም ግን ሙዚቃና ሙዚቃን ብቻ ትኩረት አድርጎ የሚሰራ በስነሳት አርቲስቶችን ተጠቃሚ የሚያደርግ አዳዲስ ሙዚቃዎችን የሚያወጣ የትም ቦታ የማይገኙ ሙዚቃዎችና ኦሪጂናል የሆኑ ሙዚቃዎችን በየጊዜ ቶሎ ቶሎ አሁን ከዚህ በፊት እንደምናውቀው በአመት ሁለት አልበም ሶስት አልበም ሳይሆን ፕላናችን በሳምንት ሁለት አልበም ለማውጣት ሰው ወደ ክሬቲቪቲ እንዲያተኩር እንደ ወጣት ማርኬት ደግሞ ፕሮዳክቲቭ የሆነ ኤጁን ቶሎ ቶሎ ሰርቶ የሚገባውን ያህል አልበም ሰርቶ ለተጠቃሚ እንዲያደር ቆንጆ ቆንጆ ፊልተር የሰጠው ሙዚቃዎችን ደግሞ ተጠቃሚዎቹ እንዲያገኙ ያደርጋል። ይሄ ከሌላው ዲዛይን ይኖረዋል ማለት ነው። በኦልሞስት ነጻ በሚባል ዋጋ እና በማስታወቂያ አማራጭ ሁለት አማራጭ ነው ያለን። ባይ ዘ ወይ ሰብስክሪፕሽን ቤዝ እና የማስታወቂያ አማራጭ።
ይሄ የሙዚቃ ስርጭት እና የሙዚቃ ህትመት ከፍተኛ የሚባል የኢንተርኔት ዝርጋታን የሚሻ አይነት ነው። ኢትዮጵያ ውስጥ ደግሞ ያለው የኢንተርኔት ሽፋን ከሌሎች ሀገራት ጋር ሲነጻጸር ገና አዳጊ ነው፣ አነስተኛም ነው ማለት ይቻላል። ይሄ ለእናንተ ስራ የሚተውን ተግዳሮት እንዴት ለመቅረፍ አስባችኋል?
አሁን ባለው ዳታ ኢትዮጵያ ውስጥ ከ29 ሚሊዮን በላይ ኢንተርኔት ተጠቃሚ ያለባት አለች ኢትዮጵያ። አሁንም ደግሞ ሙዚቃ እየሰማ ያለውም ሰው በዩቲዩብ ነው ያለው ብቸኛው አማራጭ። በዩቲዩብም ሆኖ ከደረሰው ኢንተርኔት ሳሞ አክሰስ አለው ማለት ነው። ፕሮብሌም የሆነ ብለን አንገምትም። ኢትዮ ቴሌኮምም ደግሞ ተደራሽነት እያሰፋ ስለመሄድ 29 ትልቅ ቁጥር ነው። በቅርቡ 50-60 ሚሊዮን እንደሚሆን ደግሞ እናምናለን።
ቀደም ብለው ጠቃቅሰውልኛል። ከሙዚቃው ባሻገርም በተለያዩ ወጣቶችን በሚመለከቱ ሌሎች መርሃ ግብሮች ውስጥም ተሳትፎ እንደሚኖራችሁ ጠቆም አድርገዋል። ምን አይነት ዘርፎች ውስጥ ነው የእናንተን አገልግሎት ዳግም ልናየው የምንችለው?
ምንም አይነት ክሬቲቪቲ ያለበትን እንግዲህ ሰፖርት ለማድረግ ነው የመጣው። አሁን ቅርብ ጊዜ ግን ላውንች ከሚደረጉት መሀል ፖድካስት፣ ኦዲዮ ቡክ፣ ፊዚካል ቡክ፣ ዲጂታል ቡክ እያሉ ይሄዳሉ። እነዚህ አሁን የቅርብ ጊዜ በሁለት ሶስት ሲሆን ላንች የሚደረጉ ፕሮጀክቶች ናቸው። ከዛ በኋላ ግን በአይቲም በኢንጂነሪንግም በአርክቴክቸርም እየተባለ ይቀጥላል ማለት ነው።
እጅግ በጣም አመሰግናለሁ አቶ ሀብቱ ሰዋሰው ስለተሰኘው አዲስ የሙዚቃ ህትመትና ስርጭት አገልግሎት ስለነገሩን በጣም አመሰግናለሁ። መልካም እድል ግጠማችሁ።
አሜን አሜን። አመሰግናለሁ ሰዋሰውን። በአፕስቶርም በጉግል ፕሌይም አፕስቶር ላይ ሰዋሰው ሚዚክ፣ ጉግል ፕሌይ ላይ ደግሞ ሰዋሰው ሚዚክ ብለው ማግኘት ይችላሉ። አዳዲስ ሙዚቃዎችም ጠይቀም አይገኛሉ ማለት ነው። እናመሰግናለን።
B-O-N
ጋቢና ቪኦኤ ከጥር 24 2015 ዓ.ም ተመረጀ ጀምሮ በሌላ አማራጭ ይከሰታል። ባዱ ራዲዮና ቴሌቪዥን ከመላ ዓለም የተገኙ የወጣቶችን ስኬት የየለት ተግዳሮቶችን የሚመለከቱ ትኩስ መሰናዶዎች ይቀርቡበታል። የወጣቶችን ሐሳብ ህልምና ስጋት ካለገደብ የሚያስተናግዱ መድረኮች ተካተውበታል። የመዝናኛውን ዓለም የፍንደቃውን ገጽ የሚዳስሱ አፍታዎችም የጋቢና ቪኦኤ አካል ናቸው። ዘውትር ከምሽቱ 2 ሰዓት ጀምሮ ከመደበኞቹ የአሜሪካ ድምጽ መገኛ አውታሮች በተጨማሪ ባዱ ራዲዮና ቴሌቪዥን ተከታተሉን። ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በነገራችን ላይ ከሰኞ እስከ አርብ በዋነኝነት እንዲሁም ደግሞ ቅዳሜና እሁድ ደግሞ በመዝናኛው ዘርፍ ጋቢና ቪኦኤ ወጣቶችን የሚመለከቱ መሰናዶዎችን ያቀርባል። እንድትከታተሉና ሐሳቦቻችሁን ደግሞ በማህበራዊ መገናኛ አውታሮቻችን በኩል እንድታደርሱን እንጋብዛለን። ዛሬ ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ኤልያስ አስማሪ ደግሞ በድምጽና በምስል ምህንድስናው እስካሁን ድረስ አብሮን ቆይቷል። መልካም ቀን ይሁንላችሁ። መልካም የሳምንት ጅማሬ ይሁንላችሁ።